ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ጀመረ።
የሰብአዊ መብቶች ተሟጋችነት፣ የፖለቲካ ታጋይነትና ጋዜጠኛነት።
ያለ ዲሞክራሲ ጋዜጠኛ መሆን አይቻልም። ለምን? አንድ አምባገነን መንግስት ችግሩ ከጋዜጠኛ ጋር አይደለም ወይም ከእውነት ጋር ብቻ አይደለም። አብረሹ ካልተሰለፍሽ፣ አብረሹ ካልቆምሽ ጥላት ነሽ። ይሄ የአምባገነኖች ባህሪ ነው የትኛውም ዓለም ላይ። ስለዚህ አንድ ጋዜጠኛ በአንድ አምባገነናዊ ስርዓት ውስጥ የሚከሰሰው ወገናዊ ስለሆነ አይደለም፣ ያን መንግስት ስለሚጠላ አይደለም፣ ወይም ስለ ዲሞክራሲ ስለሚታገል አይደለም። ከኔ ጋር የግድ መፈረጅ አለብህ የሚል ቅድመ ሁኔታ ስለሚቀመጥበት፣ ስለዚህ ሳንወድ ጋዜጠኝነት መስራት ስላልቻለን ጋዜጠኝነት የሚሰራበትን ስርዓት ለማምጣት ወደ ሰብአዊ መብት ተሟጋጅነት ለመሸጋገር ተገደ
እስክንድር ነጋን ይዘናል። ከምሽቱ ዝግጅቶች ጋር አብረናችሁ የምናመሸው ጽዮን ግርማና
ሶሎሞን አባተንን። ጤና ይስጥልን የተከበራችሁ አድማጮች።
ጤና ይስጥልን ክቡራትና ክቡራን። እሁድ ታህሳስ 25 2012 ዓመተ ምህረት አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳነች ፍሳዬ ነኝ። ህዝባዊ ወያነ ሓርነት ትግራይ ህወሓት በአስቸኳይ ጉባኤው ብልጽግና ፓርቲ ህገ ወጥ ነው በማለት እንደማይዋሃድ አስታወቀ። ፓርቲው ለሁለት ቀናት የጠራው የአስቸኳይ ጉባኤ ማምሻውን የአቋም መግለጫ በማውጣት አጠናቋል። ከኢህአደግ ጋር በተዛመደ የነበረው ሀብትንና ንብረትን የማከፋፈል ሂደት በህጋዊ መንገድ እንደሚፈጸም ገልጿል። ሙልጌታ ጽብሃ ዝርዝር አለው።
ሶስት አጀንዳዎች ላይ የተወያየ የጽናትና መመከት ጉባኤ ተብሎ የተሰየመው ህዝባዊ ወያነ ሓርነት ትግራይ በታሪኩ ለመጀመሪያ ጊዜ የጠራው አስቸኳይ ጉባኤ ትናንትናና ዛሬ በመቀለ ከተማ ተካሂዷል። በአስቸኳይ ጉባኤው በህወሓት ማዕከላዊ ኮሚቴ የቀረበ የኢህአዴግ መፍረስና የብልጽግና ፓርቲ መቋቋም፣ ከኢህአዴግ ጋር ህወሓት የነበረው ግንኙነትና የምርጫና የፖለቲካ ፓርቲዎች የተሻሻለ አዋጅ፣ እንዲሁም በአዲስ የፖለቲካ ሂደት ተሳስሮ የፕሮግራም ማሻሻል የሚሉ ጉዳዮች ውይይት የተካሄደባቸው መሆኑ ተገልጿል። የጉባኤው ተሳታፊዎች በመጨረሻ ባወጡት የአቋም መግለጫ አዲስ በውህደት የተቋቋመው ብልጽግና ፓርቲ አመሰራረቱ የኢህአዴግና የሀገሪቱ ህጎች የጣሰ ነው ብለውታል። ወደዚህ አዲስ ፓርቲ ላለመቀላቀል የህወሓት ስራ አስፈጻሚና ማዕከላዊ ኮሚቴዎች ያስተላለፉት ውሳኔ እንደሚደግፉት አስታውቀዋል።
እቲ ብሓባር ፍቅርና የህወደግ ካብ ስርዓትን አሰራር ሓንቲ ግንባር ወፃእ ብናይቶም ሰለስተ ውድባት ቅልመትን ክህደትን ክፈርስ
በጋራ የፈጠርነው ኢህአዴግ ከግንባሩ ስርዓትና አሰራር ውጭ በሶስቱ ፓርቲዎች ክህደት እንዲፈርስ አድርገዋል። አስቸኳይ ጉባኤያችን ይህ ህገወጥና ጸረ ዲሞክራሲ አካሄድ እያወገዘም፣ ህወሓት ግን ይዞት የነበረ መስመርና አደረጃጀት በጽናት ይዞ ይቀጥላል። ከዚህ ባለፈ አሁን ከተመሰረተው ብልጽግና ፓርቲ ጋር በያዝነው መስመርና አስተሳሰብ አብረን መሄድ በፍጹም አንችልም። በዚህም የህወሓት ማዕከላዊ ኮሚቴና ስራ አስፈጻሚ የወሰዱት አቋም ትክክለኛና ወቅታዊ ናቸው። በመሆኑም ወደዚህ ጥገኛና ህገወጥ ፓርቲ አገር ለማፍረስ ብሎ ህወሓት እንደማይገባና እንደማይዋሃድ አስቸኳይ ጉባኤያችን ወስኗል ነው ያሉት። ወደ ብልጽግና ፓርቲ መግባት ባርነት መቀበል ስለሆነ አንቀበለውም በማለትም ተናግረዋል። ተሳታፊዎቹ በአቋም መግለጫቸው በትግራይ ህዝብ ህልውና ከማይደራደሩ በክልሉ ከሚገኙ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የህዝብ አደረጃጀት ጋር አብረው እንደሚሰሩ አስታውቋል። እንዲሁም ከኢትዮጵያ ፌዴራሊስት ኃይሎች ጋር በጋራ እንደሚሰሩ አስታውቋል። በቀጣይ የሀሳብ ልዩነቶች በማክበር ህወሓት የሚመራው የትግራይ ክልል መንግስት ከፌዴራል መንግስት ጋር ህገ መንግስቱ መሰረት ባደረገ ግንኙነታቸው ይቀጥላል ብለዋል።
ብዝሓዝና የመስመርን ተሓሳስባን እምነትን ተፈላሊና ኣለና ማለት ኣብ ጉዳይ ህዝብናን ሃገርናን ርክብ ይህልወናን ማለት ኣይኮነን።
በያዝነው አስተሳሰብና እምነት ተለያይተናል ማለት በህዝባችንና ሀገራችን ጉዳይ ግንኙነት የለንም ማለት አይደለም። ልዩነታችን አክብረን ሀሳባችን በሰላማዊ ህጋዊና ዲሞክራሲያዊ መንገድ ማስቀጠል እንችላለን። መሆን ያለበት የሰለጠነ አካሄድም ይህ ነው። በመሆኑም ህወሓት በህገ መንግስታዊ ህብረ ብሔራዊ ፌዴራላዊ ስርዓት ውስጥ በጽናት ይታገላል። ህወሓት የሚመራው ክልላዊ መንግስት ከፌዴራል መንግስት ጋር ያለው ግንኙነት ሁለቱም መንግስታት በህገ መንግስቱ የተሰጣቸው ኃላፊነት መሰረት በማድረግ እንዲቀጥሉ እንደሚሰራና ከዚህ ውጭ ለሚመጣ ተግባርና እንቅስቃሴ ፍጹም እንደማንፈቅድ እንዳለፈውም በጽናት እንደሚታገለውና እንደሚመክተው አስቸኳይ ጉባኤያችን ወስኗል ነው ያሉት። በቀጣይ ከኢህአዴግ ጋር በተዛመደ የነበረው ሀብትና ንብረት ክፍፍል በህጋዊ መንገድ እንደሚያስኬድ ያስታወቁት የጉባኤው ተሳታፊዎች ይህንን እንዲያስፈጽምም ለፓርቲው ማዕከላዊ ኮሚቴ ኃላፊነት ሰጥተዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለ።
የሶማሊያው ጽንፈኛ ቡድን አልሸባብ የዩናይትድ ስቴትስ እና የኬንያ ወታደራዊ ቡድኖች የሚገለገሉበት ወታደራዊ ሰፈርን ዛሬ አጥቅቻለሁ ይላል። ቀድሞ የቀረቡት ዘገባዎች በቁሳዊ መሳሪያዎችና በመሰረተ ልማት ላይ ጉዳት መድረሱን፣ ሁኔታውም ውጥረት የሰፈነበት መሆኑን የዩናይትድ ስቴትስ ወታደራዊ አፍሪካ ኮማንድ ወይም እዝ ጠቁሟል። ኬንያንና ሶማሊያን በሚያዋስነው ድንበር ላይ ባለችው የጠረፍ ከተማ ከሚገኘው ወታደራዊ ሰፈር ጥቁር ጭስ ይታይ እንደነበር ተዘግቧል። የኬንያና የአሜሪካ ወታደሮች በወታደራዊ ሰፈር እንደሚገኙ ታውቋል። ጭሱ በወታደራዊ ሰፈር ከወደሙት ቁሳዊ መሳሪያዎች የወጣ ሊሆን እንደሚችል አፍሪኮን በሚል አጽሮት የሚታወቀው የዩናይትድ ስቴትስ ወታደራዊ እዝ ባወጣው መግለጫ አረጋግጧል። የላሙ ወረዳ ኮሚሽነር ኢሩንጉ ማቻሪያ ጥቃት መካሄዱን አረጋግጠው አካባቢው አሁንም ቢሆን አስተማማኝ አይደለም ብለዋል። አልሸባብ በበኩሉ ከፊል ወታደራዊ ሰፈሩን ተቆጣጥሬያለሁ ይላል። በጥቃቱ ጉዳት መድረሱንም ገልጿል። ከፍተኛ የኢራን ጀነራል ባለፈው አርብ በኢራቅ መዲና ላይ በዩናይትድ ስቴትስ የአየር ድብደባ ከተገደሉ በኋላ ዩናይትድ ስቴትስና ኢራን የዛቻ ቃላት እየተወራወሩ ናቸው። የኢራን ከፍተኛው መሪ አያቶላ ኻሜኒ ሌሎችም ግድያ ከባድ የበቀል እርምጃ እንደሚወስዱ አስታውቀዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በበኩላቸው ኢራን የበቀል እርምጃ ብትወስድ ብዙ የኢራን ቦታዎችን እንደሚያጠቁ ገልጸዋል። ኢራን ማንኛውንም የዩናይትድ ስቴትስ ሰራተኛና ንብረት ብታጠቃ ዩናይትድ ስቴትስ ኢራን ውስጥ በፍጥነትና በከባድ የምትመታቸውን 52 ቦታዎችን ለይታለች ሲሉ ትራምፕ በትዊተር ዝተዋል። 52 ቁጥር የሚወክለው ከብዙ ዓመታት በፊት በኢራን ተይዘው የነበሩትን 52 ታጋቾችን ነው ሲሉም ፕሬዚዳንቱ አክለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አሲም ሱሌማንን የገደለውን ጥቃት ተገቢ ነበር በማለት አጥብቀው ተከላክለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 25 2012 ዓመተ ምህረት ምሽት ፕሮግራም ነው።
በስርዓተ ትምህርት ጉዳይ የጀመርነውና በተለያዩ ኢትዮጵያ ውስጥ ድንገት ሲከሰቱ በነበሩ ጉዳዮች ምክንያት ሲተላለፍ የቆየን ውይይት በዚህ ምሽት እንቀጥላለን።
የተፈጥሮ ሀብት ስላለ አይደለም ሀገሮች ያደጉት፣ እውቀት ያላቸው አዳዲስ ነገር መስራት የቻሉ ህዝቦች ናቸው ያደጉት። ስለዚህ ዘመኑ የበለጠ የእውቀት ኢኮኖሚ ነው የሚሆነው።
የስርዓተ ትምህርት ባለሙያውን ዶክተር አዳነ ገበያው ካሳን ይዘናል።
ባንክ በተትረፈረፈበት ሀገር ምን አስፈለገ? እነዚህ ኢትዮጵያውያን አንድ ባንክ እናቋቁም የሚሉበት ምክንያት ምንድን ነው ነው ጥያቄው። እንግዲህ መቼም ላስተዋለው ሰው ባንክ ተትረፈረፈ እንጂ እዚህ ሀገር በንግዱ ዓለም ብዙ የተሰማሩ ኢትዮጵያውያን አሉ። ባንክ ሄደው እንደ ልባቸው ብድር ያገኛሉ ለማለት አያስደፍርም። የዚህ ባንክ መነሻ የሆነው ዋናው ምክንያት ይሄ ነው።
ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካ ውስጥ እያቋቋሙ ስላሉት ባንክ ነው የምንነጋገረው። ሙዳይ ዓለም አቀፍ ባንክ ይባላል። ስራውን እየመሩ ያሉትን አቶ ተካልኝ ገዳሙን ነው የሰማችሁት። ለዝርዝር ጉዳዮች ይመለሳሉ።
አሁን ወደ መጀመሪያው ዝግጅት እንዝለቅ።
የሰብአዊ መብቶች ተሟጋችነት፣ የፖለቲካ ታጋይነትና ጋዜጠኛነት።
የሰብአዊ መብቶች ተሟጋችነትና ፖለቲከኛነት ከጋዜጠኝነት ጋር በአንድ ሰው ውስጥ በአንድ ጊዜ አብረው ሊኖሩ የማይችሉ ውሃና ዘይት ናቸው የሚሉ አሉ። የለም ውሃና ወተትም ሊሆኑ ይችላሉ የሚሉም ይሰማሉ። እስክንድር ነጋ ምን ይላል? ጽዮን ግርማ አነጋግራዋለች። አድምጧቸው።
እስክንድር በትጋሚ እንኳን ደህና መጣ።
በጣም አመሰግናለሁ። እንኳን እናንተም አንቺም ባልደረቦችሽም በሰላም ተበቃችሁ።
እስክንድር ሁለተኛ ጊዜ ወይም ሶስተኛ ጊዜ ልንል እንችላለን እዚህ ስቱዲዮ ትመጣ። በጣም እናመሰግናለን በምንጋብዝ ጊዜ ፈቃደኛ ሆነ ወደዚህ ስለምትመጣ። እስክንድር ነጋ በህትመት ጋዜጠኝነት ለረጅም ዓመት ሰርተሃል። በሰርካለም አሳታሚ ስር ይታተሙ የነበሩ እንደ ሚኒሊክ፣ አስኳል፣ ሳተናው ጋዜጦችን በማዘጋጀትም ትታወቃለህ። ከስምንት ጊዜ በላይ በስራ ሳልፈሃል። ብዙ ተመልካቾችም አድማጮችም ሁሉም ሰው የሚያውቀው ጉዳይ ነው። ከስድስት በላይ ሀሳብን ከመግለጽና ከመጻፍ ነጻነት ጋር በተያያዘ እንዲሁ ከጋዜጠኝነት ጋርም በተያያዘ ሽልማቶችን ተቀብለሃል። አሁን ሰዎች አንተ ሲያስተዋውቁህ አያለው በተለያዩ ቃለ ምልልሶች ላይ ጋዜጠኛና የሰብአዊ መብት ተሟጋች እያሉ ነው የሚያስተዋውቁ። እንደው በትንሹ በመሰረታዊ የጋዜጠኝነት ስነ ምግባር መርህ አሰራር ስንመዝነው ሁለቱ አብረው የሚሄዱ ስያሜዎች ናቸው ወይ? ጋዜጠኛና የሰብአዊ መብት ተሟጋች የሚል በተለይ ደግሞ አሁን አንተ ከምትሰራው ስራ ጋር አያይዘን ስንመለከተው ምን ትላለህ?
መጀመሪያ አስቀድሜ ላመስግን ይህንን እድል ስለሰጣችሁኝ። እንግዲህ አንድ የረሳሽው ታይትል አለ፣ እሱም ጋዜጠኛ ነኝ፣ ሰብአዊ መብት ተሟጋች ነኝ፣ የአዲስ አበባ ባላደራም ምክር ቤት ሰብሳቢ ነኝ። ስለዚህ እንደውም ሰፋ አድርገን እነዚህ ሶስት ነገሮች አይጋጩም ወይ ብለን መጠየቅም እንችላለን። ብዙ ሰዎችም ይጠይቃሉ። እኔ ያው እዚህ ሀገር እንደኖርኩኝ ታውቂያለሽ፣ ረዥም አመታት እዚህ ኖሬያለሁ። እንደ አሜሪካ ቢሆን ኖሮ ሁኔታዎች በሀገራችን ያለው ፖለቲካ ስርዓት እንደ አሜሪካ የተመቻቸ ቢሆን ኖሮ ዲሞክራሲያዊ ስርዓት የሰፈነባት ሀገር ብትሆን ኖሮ እኔ ጋዜጠኛ ብቻ ነበር መሆኑ። ወደ ኢትዮጵያም ስመለስ እና ወደ ጋዜጠኝነት ዓለም በምገባበት ጊዜ ልክ አሁን እንደተገባው ቃል በዛም ጊዜ የተገባ ቃል ነበር፣ በህወሓት ማለት ነው። ደርግ ወድቋል። ደርግ አምባገናዊ መንግስት ነበር። አሁን አዲስ ስርዓት ልንገነባ ነው። ይህ ስርዓት ዲሞክራሲያዊ ይሆናል፣ እንደ ልብ መጻፍ ይቻላል፣ መደራጀት ይቻላል፣ ነጻ ምርጫ ይደረጋል ተብሎ ቃል የተገባበት ጊዜ ነበር እና በዚህ ይህንን ቃል ይዤ ነው ወደ ጋዜጠኝነት ውስጥ የገባሁት። እንግዲህ የተገባው ቃል ይተገብራል ማለት አይደለም። ይሄ የኢትዮጵያ መንግስታት የቆየ ድክመት ነው። በተባለው መሰረት ዲሞክራሲያዊ መብቶች አልተጠበቁም፣ እንደ ጋዜጠኛ መስራት አልተቻለም። ስለዚህ ሁኔታዎች አስገድደው እንደ ጋዜጠኛ መስራት ስላልቻልኩኝ እኔም ብቻ አይደለም ሌሎችም ጋዜጠኞች ወደ ሰብአዊ መብት ተሟጋችነት ሸጋገር ተገድጃለሁ። እኔ ብቻ ሳይሆን ሌሎችም። እንግዲህ ምንድን ነው የተማርነው?
ያው እኔ አንተን ነው የምጠይቀው፣ ስለዚህ አንተን መልስልኝና።
እሺ። እና ጋዜጠኛ ለመሆን በምንሞክርበት ጊዜ የተማርነው ነገር ምንድን ነው? ያለ ዲሞክራሲ ጋዜጠኛ መሆን አይቻልም። ለምን? አንድ አምባገነናዊ መንግስት ችግሩ ከጋዜጠኛ ጋር አይደለም ወይም ከእውነት ጋር ብቻ አይደለም። አብረሹ ካልተሰለፍሽ፣ አብረሹ ካልቆምሽ ጠላቱ ይሄ የአምባገነኖች ባህር ነው የትኛውም ዓለም ላይ። ስለዚህ አንድ ጋዜጠኛ በአንድ አምባገነናዊ ስርዓት ውስጥ የሚከሰሰው ወገናዊ ስለሆነ አይደለም፣ ያን መንግስት ስለሚጠላ አይደለም፣ ወይም ስለ ዲሞክራሲ ስለሚታገል አይደለም፣ ከኔ ጋር የግድ መፈረጅ አለብህ የሚል ቅድመ ሁኔታ ስለሚቀመጥበት። ስለዚህ ሳንወድ ጋዜጠኝነት መስራት ስላልቻለን ጋዜጠኝነት የሚሰራበትን ስርዓት ለማምጣት ወደ ሰብአዊ መብት ተሟጋጅነት ለመሸጋገር ተገድጃለሁ ለማለት።
ባለፈውም እዚህ ስቱዲዮ ስትመጣ ይህን ጥያቄ አንስቸው ነበረ እና የሰጠኸው ምላሽ ነበር፣ አሁንም ከሰጠው ምላሽ ጋር ተመሳሳይ ነው። በኢትዮጵያ ዲሞክራሲ ስርዓት ስለሌለ፣ የጋዜጠኝነት ሙያ ልናከናውንበት የምንችልበት አሰራር ስለሌለ ለእሱ እንታገላለን የሚል መልስ ተሰጠ ነበር። ሌሎችም ጋዜጠኝነትን ከመብት መሟገትና ከፖለቲካ ስራ ጋር ደርበው የሚሰሩ ሰዎች የሚሰጡት ምላሽ ይህንን ነው። ነገር ግን አሁን መሰረታዊ የምትለውን የጠቀስኩት ቢያንስ በመሰረታዊ መመዘኛ የሚለውን የጠቀስኩት ወደ ሰብአዊ መብት መሟገትና ወደ ፖለቲካ ስራ ሲገባ ጋዜጠኝነቱን መተው አይቻልም ወይ? ጋዜጠኝነቱን ለባለሙያዎች መስጠት አይቻልም ወይ? ሙያውን አክብረው ቢያንስ ጋዜጠኝነት ሙያ ስነ ምግባር አለው፣ ትምህርት አለው። ይህንን ስነ ምግባር አክብረው ለመስራት ትምህርት ቤት ገብተው ደግሞ ገንዘብ ከፍለው ጊዜ ወስደው የሚማሩ ደግሞ ጋዜጠኞች አሉ፣ በዛ ሙያ ውስጥ ለመስራት ራሳቸውን አስገዝተው እና ለነዛ ባለሙያዎች መተው አይቻልም ወይ? እና ነጥሎ መስራት አይቻልም ወይ?
ስራውን አሳልፎ መስጠት ስራውን ትቶ አይደለማ። ስራሽን እየሰራሽ ጎን ለጎን ነው ለመብት የምትሟገችው። እኛ ምንቶ ሊሆን ኖሮ ያን ጋዜጠኝነት ብንቶ ኖሮ አሁን ላልሻቸው ሌሎች ትምህርት ቤት ገብተው ጋዜጠኛ ሆነው ሙያውን ማክበር የሚፈልጉ ጋዜጠኞች እኮ ሊሰሩ አይችሉም። ማንም ሰው መስራት አይችሉ። እኛ ብቻ አይደለንም። እኛ የዲሞክራሲ ጥያቄ እኮ አስቀድመን አይደለም ያነሳ ነው። መጀመሪያ መሆን የሞከርነው ጋዜጠኛ ነው፣ ገለልተኛ ጋዜጠኛ መሆን የፈለግነው። ገለልተኛ መሆን አትችሉም ያለን እኛን። ልክ እኛን እንዳለው ማንኛቸውም ጋዜጠኛ ገለልተኛ ሆኖ ለመስራት ቢሞክር ችግር ያጋጥመዋል። የእኛን ተይው፣ ከዓለም አቀፍ ጋዜጠኞች ጋር እኮ ይጣላ ነበር። እንግዲህ ዓለም አቀፍ ጋዜጠኞች እንደማን ናቸው? እኛ ሀገር ውስጥ እንዲመደቡ ለምሳሌ ዋሽንግተን ፖስት፣ ታይም፣ ሲኤንኤን፣ ቢቢሲ፣ ዶቼ ቬሌ፣ እነዚህም በሙሉ የእነዚህ ወኪል የሆኑትን ጋዜጠኞች አበሾቹን አይደለም ማለትም ኢትዮጵያውያኑን አይደለም፣ እነሱን ከእኛ ጋር ነው የሚፈረጃቸው። ለምሳሌ አሜሪካ ጋዜጠኞች በሽብር ተከሰው ነበር ከኛ ጋር ያውም እዚህ ዋሽንግተን ቁጭ ብለው። ግን ፈረንጆቹ በኢትዮጵያ ጉዳይ ውስጥ ፈጽሞ ሊወጉ ነው የማይችሉ እና እንደ ፎሬን ኮረስፖንደንት ለውጭ የሚዲያ ተቋማት ወኪል ከሆኑት ጋር መስ ተስማምቶ ያቀርብ ያደርግ።
አሁን የኔ ጥያቄ ምንድነው እስክንድር? ጋዜጠኞች ለምሳሌ አሁን የተቀስካቸው ዓለም አቀፍ የሚዲያ ተቋማት የመንግስት በር ሲዘጋባቸው መንግስት በር ተዘግቷል የመንግስት በር ክፍት አይደለም ግን ደግሞ መረጃ ለህዝብ መድረስ አለበት ብለው ታግለው መረጃ ለህዝብ ለማድረስ ይሞክራሉ። ወይም ደግሞ በዓለም አቀፍ ደረጃ እንደ CPJ ያሉ ዓለም አቀፍ ለጋዜጠኛ መብት የሚቆሙ ተቋማት መከራከሪያ ያቀርባሉ። ራሳቸውን ለመከላከል ይከራከራሉ። ነገር ግን ጋዜጠኛ ሆኖ የፖለቲካ ስራን መስራት ሌሎች ይወቀሳሉ ሚዲያ ከፍተው ግን የፖለቲካ ስራ ይሰራሉ ራሳቸው ሚዲያውንም ደግሞ ለፖለቲካ ስራ ይገለገሉበታል። ያ ችግር ያመጣል በማህበረሰብ ውስጥ ችግርን ይፈጥራል። አንደኛ ሙሉ ለሙሉ ሙያው ይረክሳል። ምክንያቱም ሙያው የሚጠይቀው ገለልተኝነት አለ ነፃ መሆን አለ ለሁሉም በኩል ድምጽ ሆኖ ማገልገል አለ እሱ ይጠፋል ምክንያቱም ለራሱ ይታገላል። ስለዚህ ራሳቸውን መከላከል ሳይሆን ጋዜጠኝነትን እየሰሩ እንደገና ደግሞ ፖለቲካ ውስጥ መግባትን ነው ያነሳው ያለሁት። ጋዜጠኝነቱ ቀርቶ አሁን ጨመርክ እንደውም እኔ ጋዜጠኝነትና የሰብአዊ መብት ተሟጋች ነበር ያልኩት ባልደራስ መጣ። ባልደራስ ሲመጣ ደግሞ ሌላ ጥያቄ ይዞ ነው የመጣውና እሱን ባልደራስን እና የመብት መሟገቱን ይዞ መቀቀል አይቻልም ወይ? እንደውም አንተ አስተማሪ ልትሆን አይገባህም ወይ? ከነበረህ ልምድ አሁን የዘረዘርኳቸው የተሸለምክባቸው ዓለም አቀፍ 6 ሽልማቶች ያገኘህበት የተቀበልክባቸው ሙያ ነውና ለሌሎች ለሚወጡ ወጣቶች እንደውም ልምድ መሆን አይጠበቅብህም ወይ? ለምንድን ነው ጋዜጠኝነቱን ይዘው የቀጠልከው ነው?
ጋዜጠኛ አቲ ሙያሽ ነው እሱ። እሱኮ ኑሮሽ ምትኖሪ ጋዜጠኝነት እኔ ኑሮዬም ኖረው ቤት ክራይ መከፍለው ወጪዎች የሚሸፍነው ምበላው መጠጣው ወዘተ ጋዜጠኝነት ይሄ ሙያዬ ነው። እዛ ላይ ሙሉ ጊዜ ስራዬ ነው። እሱን እየሰራው ጎን ለጎን የሰብአዊ መብት ተሟጋችነቱን አስኪጃለሁ። ለምሳሌ አስተማሪያን ፕሮፌሰር መራራ ጉዲናን ለምሳሌ ወሰዳቸው። ዩኒቨርሲቲ ውስጥ አስተማሪ ናቸው፣ የፖለቲካል ሳይንስ አስተማሪ ናቸው። ግን ከዛ ጎን ለጎን ደግሞ የፖለቲካ ድርጅት መሪ ናቸው። የፖለቲካ ድርጅት መሪ ለመሆን የፖለቲካ ሳይንስ መምህርነታቸውን መተው አላስፈልጋቸውም፣ አያስፈልግም። በስራቸው ለምሳሌ በፖለቲካ የማይስማሟቸውን ሰዎች ለምሳሌ ውጭ ጉዳይ ሚኒስትር የነበሩትን ዶክተር ወርቅነህን እኮ አስተምረዋል። ስራ ላይ ሲገኙ፣ ዩኒቨርሲቲ ግቢ ውስጥ ሲገኙ፣ የትምህርት ገበታ ላይ ሲገኙ አስተማሪ ናቸው። ዩኒቨርሲቲ ግቢውን ለሞለቀው የፖለቲካ ወደ ፖለቲካ ድርጅታቸው ወደ ቢሮቸው ሲሄድ ደግሞ የፖለቲካ ድርጅት መሪ ናቸው። ከዶክተር ወርቅነህ ጋር ይከራከራሉ። እዛ ግን ዶክተር ወርቅነህን እንደማንኛቸውም ተማሪ ነው ያስተናገዱት። እኛም እንደዛ ነን። ስራችንን በምንሰራበት ጊዜ እንደ ጋዜጠኛ ነው የምንሰራው። ጋዜጠኛ ቢሮ ውስጥ ባለንበት ጊዜ፣ ከሱ ወጥተን ወደ ቢሮችን በምንሄድበት ጊዜ፣ የሰብአዊ መብት ክርክር የምናደርግበት ቢሮ በምንሄድበት ጊዜ ደግሞ የሰብአዊ መብት ተሟጋች ነን። እንደገና ደግሞ ሌላ አሁን ሶስተኛ የጨመርኩትም አለ የባልደራስ እንዳልችው፣ እዛ ደግሞ በምንሄድበት ጊዜ ደግሞ የባልደራስ የአመራር አባል ነኝ። ስለዚህ የት ነው ያለሽው? ሁሉንም ሶስቱንም ነገር ጎን ለጎን አስኬዳል። አይጋጭም። ይጋጫል የሚሉ ሰዎች ተሳስተዋል። ግን ሌላ ላንሳለሽ።
እስቲ ግን ቆይ ሌላ ከማንሳት በፊት የፕሮፌሰር መረራ ጉዲና ምሳሌ መሆን አይችልም። ምሳሌ የማይሆንበት ምክንያት ምንድን ነው? እሳቸው ትክክል ናቸው ትክክል አይደሉም የሚለው መከራከሪያ ሳይሆን ፕሮፌሰር መረራ ጉዲና ፖለቲከኛ ናቸው፣ የፖለቲካል ሳይንስ አስተማሪ ናቸው፣ ፖለቲካ ውስጥ ያሉ ሰው ናቸው። ጋዜጠኝነት ግን ልክ እንደ ማንኛውም ሙያ የራሱ የሆነ ስነ ምግባር ያለው በጣም ገለልተኛ መሆንን የሚጠይቅ በምርምር የሚሰራ ስራ ነው። ግራ ቀኙን ተናግሮ ስለዚህ በራሱ ነው የሚመዘነው። ሌላ ምሳሌ አያስፈልገውም። ሌላ የፖለቲካ ጉዳይ በምሳሌነት ያስፈልገዋል ብዬ አላምንም። እና በራሱ በጋዜጠኝነት ሙያው ነው የምለው። እስቲ ግን እዚህ ላይ በጣም አጥብቀን ሄደን ሌላ ሰዓታችንን
እንዳንገልአሁን ላልሽው ነገር በነገራችን ላይ ወገንተኝነት መብት የፖለቲካ መስመር አይደለም። የፖለቲካ መስመር አይደለም። ጋዜጠኛ ገለልተኛ መሆን አለበት የሚለው ከፖለቲካ መስመር። ለምሳሌ አንድ ጋዜጠኛ የሚከሰሰው መብት የመጻፍ መብት ይከበርልኝ ስላለ የፖለቲካ አቋም ወስዷል ማለት አይደለም። ሀገራችን ውስጥ የዲሞክራሲ መብቶች ይከበሩ ብሎ ጥያቄ ሲያነሳ ወይም ለዛ ሲከራከር የፖለቲካ መስመር ይዟል ወግኗል ማለት አንችልም። መብት ለሁሉም የፖለቲካ ድርጅቶች የሚሰራ ነው፣ ለዜጎች ለሁሉም ዜጎች የሚሰጥ ነው። አንድን ጋዜጠኛ ወገነ የምንለው በዚህ በፖለቲካ ምህዳር ውስጥ ላለ የፖለቲካ አመለካከት ሲወግን፣ ለምሳሌ መሬት የመንግስት መሆን አለበት ወይስ የግል መሆን አለበት በሚለው ላይ መሬት የግል መሆን አለበት ወይ የመንግስት መሆን አለበት ብሎ አቋም ይዞ ጋዜጠኝነቱን ለዚያ ሲጠቀም፣ ስለዚህ ለመስመር ነው የፖለቲካ መስመር ነው እንጂ ወገንተኛ የሚያስብለው ለመብት የሚደረግ ክርክር የፖለቲካ አቋም ተደርጎ አይታይም። መብት ከፖለቲካ መስመር በላይ ነው፣ ሁሉንም የሚገዛ ነው። በዜግነታችን በሰው ልጅነታችን ያለን ጸጋ ነው። ስለዚህ ወገንተኝነት ጥያቄ ሊነሳችን የሰብአዊ መብት ጥያቄ በሚነሳበት ጊዜ ግን ይህንን እንደ መርህ ላስቀምጠውና ሌላ ግን ወደ አሜሪካ እስቲ ልምጣ። ዛሬ እዚህ አሜሪካን ሀገር ያለውን ጋዜጠኝነት ሁሉ ነገር የተመቻቸበት የዲሞክራሲ ጥያቄ የሌለበት ወደ ሆነችው አሜሪካ ልምጣና ፕሬዚዳንት ትራምፕ ስለ ሲኤንኤን ምንድን ነው የሚሉት?
ሲኤንኤን ሲጠሩት እኔ አስተውሳለሁ ክሊንተን ኒውስ ኔትወርክ ነው ከምን ኒውስ ኔትወርክ ነው አይደለ ክሊንተን ኒውስ ኔትወርክ ነው በፕሬዚዳንት ትራምፕ መነጻ በሳቸውና በደጋፊዎቻቸው መነጻ ሲኤንኤን ወገንተኛ የሆነ ሚዲያ ተቋም ኒውዮርክ ታይምስ ኒውዮርክ ታይምስ እንግዲህ የጋዜጠኝነት የውሃ ልክ ነው ተብሎ በብዙዎች ዘንድ የሚወደስ ነው በሳቸውና በደጋፊዎቻቸው ዘንድ ግን ኒውዮርክ ታይምስ ወገናዊ ነው ፎክስ ደግሞ በተቃራኒ በኩል በፕሬዚዳንት ትራምፕ ተቃራኒ በኩል ደግሞ ፎክስ ደግሞ ገለልተኛ ሚዲያ አይደለም በጣም ወገናዊ የሆነ ነውና እኔ ምን ለማለት የፈለኩት ምንድነው ምን ማለት ነው የጋዜጠኝነት ገለልተኛ ጋዜጠኛ ምንድነው የሚለው ራሱ እንኳን በእኛ ኮንቴክስት አይደለም ገና ብዙ ጥያቄ ባልተፈታበት በአሜሪካ ውስጥ ወይ 200 አመት ዲሞክራሲ ባለበት አሜሪካና ጋር ውስጥ እንኳን ገለልተኛ ጋዜጠኛ ማን ነው የሚለው መልሳለሁ።
ውይይታችን በሙሉ ወደዚህ መሆኑ ነው ጥያቄ ማንሳት ስላለብኝ ነው። የአሜሪካንን ምሳሌ አስተሃል። በመጀመሪያ ደረጃ ብዙ ጊዜ መከራከሪያ ማቀርበው ወይም ለንግዶች የሚሰጠው ጥያቄ የኢትዮጵያን ሁኔታ ከአሜሪካ ጋር ማነጻጸር በጣም ሩቅ ነው። ግን እንደዛም ሆኖ ላነጻጸርከው ለምሳሌ እንደነ ሲፒጄ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች አመታዊ ሪፖርታቸው ላይ የትራምፕን እና የሚዲያን ጉዳይ አንስተው ሲናገሩ ጋዜጠኝነት ሙያው አደጋ ውስጥ ነው። እንደ ኒውዮርክ ታይምስ ያሉ ጋዜጦችም እንደውም አደጋ ውስጥ መሆኑ አሳስቧቸው ኔትወርክ መስርተው ጋዜጠኝነትን ለማዳን የሚሰሩበት አሰራር ሁሉ ነው ያለው። እንደዛም ሆኖ እንደ ኒውዮርክ ታይምስ ላይ እንደ CNN ላይ የሚሰሩ ጋዜጠኞች በጎን እንደ ባላደራ አይነት አስተዳደር ወይም ኮሚኒቲውን ወይም የመብት ጥያቄ ያላቸውን አጀንዳዎች አንግበው ሲሰሩ ግን አይታዩም። እዛው ጋዜጠኝነት ሙያ ውስጥ ያሉ የመብት ያልካቸውን በመብት ጥያቄዎችን ያነሳሉ እንጂ በጎን ወጥተው ከጋዜጠኝነት ሙያ ውስጥ ወጥተው ባላደራ ነው እንግዲህ ለናለሳ ምን ይችላልና እንደ ባላደራ ያሉ ወይም ሌሎች አሶሲዬሽን ከሙያቸው ውጪ የሆነ አሶሲዬሽን ውስጥ ራሱ መግባት አይችሉም። እዛው ሙያ ውስጥ
አይችሉም አይችላሉ አይደርጉም ነው
ከሙያቸው ውጪ የሆነ አሶሲዬሽን ውስጥ ገብተው ወይ ፖለቲካ ወይም እንደዛ አይነት ውስጥ ገብተው ፊት ለፊት ሲሳተፉ አይታዩ።
ግን ምሳሌ አለ ሌላ ምሳሌ ያነሳልሽ ይችላል ጣሊያን ውስጥ ለምሳሌ በርለስኮኒ
ትልቁ
የሚዲያ
የተወሰኑ ነገሮች ሊፈጠሩ ይችላሉ። እነሱም ሲፈጠሩ ግን ጋዜጠኝነት ላይ እንደመጣ አደጋ ተደርጎ ይቆጠራሉ። ለምሳሌ በትራምፕ እንዳነሳው ባለሙያዎቹን መፈረጅ እንደ አደጋ ተደርጎ የተቆጠረ ነው። በ2018 በወጡ ሪፖርቶች ላይ የሰብአዊ መብት አምነስቲ ሂዩማን ራይትስ ዎች ባወጣቸው ሪፖርቶች ላይ እንደ አደጋ ሙያው ላይ እንደ ተቃጡ አደጋዎች የተቆጠሩ ጉዳዮችን ነው እንደ ምሳሌ ያነሳቸው።
ግን የኔ ነጥብ ግን ምንድነው ገለልተኛ ጋዜጠኝነት የሚለው ገና ስምምነት አልተደረሰበትም።
የማይስማሙ ይሄንን ያንን ወይም በጋዜጠኝነት ሙያ ውስጥ የሚሰሩ የማይስማሙ ሰዎች አሉ፣ ያንን ደግሞ የማይከተሉ ሰዎች አሉ። ነገር ግን እንዳልኩ መሰረታዊ ያልነው መመዘኛ መሰረታዊ ምንድነው
ቦሪስ ጆንሰን ጋዜጠኛ ነበር
ግለሰቦችን ካነሳን እንዳልኩት ግለሰቦችን ያነሳን ወይም አንዳንድ ሚዲያ ተቋማትን ካነሳን ልክ ኢትዮጵያ ውስጥ እንደምንለው ነው።
አልተላሽም ነው የኔ ነጥብ ነው ምንድነው ጋዜጠኞች ብዙ ጋዜጠኞች ወደ ፖለቲካ ዓለም ገብተዋል። ብዙ ጋዜጠኞች ወደ ፖለቲካ ዓለም ገብተው በጣም ገንቢ የሆነ ሚና ተጫውተዋል። ከህግና ከጋዜጠኝነት ዓለም ውስጥ ወደ ፖለቲካ ውስጥ መቀየር የተለመደ ነው። ዓለም አቀፋዊ በዓለም አቀፍ መድረክ ላይ የተለመደ ነው። ብዙ ለምሳሌ እስራኤል የነጻነት አባት የሚባሉት ቤን ጎሪዮን በአንድ ወቅት ጋዜጠኛ ነበር። ሌሎች ምሳሌዎችን ማንሳት እንችላለን። ከጋዜጠኝነት ዓለም ወደ ፖለቲካ ዓለም መሄድ የተለመደ ነው። በእኛ ሀገር ውስጥ የተለየ ክስተት እንደተከሰተ
ከጋዜጠኝነት ወደ ፖለቲካ ዓለም መሄድ የተለመደ አይደለም አይደለም ያልኩት
የሚዲያ ባለቤቶች
ነው። አዎ ከጋዜጠኝነት ወደ ፖለቲካ ዓለም መሄድ የተለመደ ነገር ነው። ምክንያቱም ፖለቲካ ውስጥ ስለሚቆዩ ወደ ፖለቲካ ዓለም ይሄዳሉ። ግን ሁለቱን ይዞ መቀጠል ይቻላል ወይ ነው እንግዲህ ይቻላል የሚል ሐሳብ ነው ያነሳው አንተ
አይደለም? ቆይ እንደሱ አይደለም። በነገራችን ላይ ኢትዮጵያ ውስጥ የሚዲያ ባለቤት ነኝ አሁን የጋዜጣው ራስ አዘጋጅ ነኝ ያለው ህጉም አይፈቅድም። እኔ ኢትዮጵያ ሳለች ኢትዮጵያ ዋና አዘጋጅ አለው። የጋዜጣ ባለቤት ደግሞ የጋዜጣው ዋና አዘጋጅ ይሆናል ማለት አይደለም። ቅድም በጠቀስሻቸው ጋዜጦችም ላይ እኮ እኔ አዘጋጅ አልነበርኩም። በጋዜጠኝነት ውስጥ ግን ምንም ተሳትፎ ሊኖረው አይገባም ማለት የተጋነነ ነው እኔ ነጥብ። ምን አይነት ቢና ነው የሚጫወተው? አንድ ወደ ፖለቲካ ውስጥ አሁን እንዳልሽ ወደ ባልደራስ ይመጣ ወይም ወደ ፖለቲካ ዓለም ውስጥ የመጣ ሰው ምን አይነት ሚና ነው በጋዜጣ ይመጣ? የኤዲተር የአርትኦት ስራ መስራት የለበትም የሚል ክርክር ይነሳል ብዙ ጊዜ። ፓትሪክ ቡካነን እዚህ ሀገር ማስታወሰው ተባለ በጣም የታወቀ ኮሎሚኒስት ነበር። ጋዜጠኛ ነው፣ ስራው የሚሰራው ደሞዙ የሚያገኘው በጋዜጠኝነት ነው። ግን በተደጋጋሚ የሪፐብሊካን ፓርቲ እጩ ሆኖ ተወዳድሯል። ምንድነው መስመር ያሰመሩት እነሱ? ኤዲቶሪያል ኤዲተር መሆን የለበትም፣ የአርትኦት ስራ መስራት የለበትም፣ መምራት የለበትም ነው። ኮሎሚኒስት መሆን የለበትም የሚል መስፈርት የለም። ጋዜጠኛ ተራ ጋዜጠኝነት ወይም ለምሳሌ ዜና መስራት የለበትም የሚል መስፈርት የለም። እና ይህንም ነገሮች ካደጉትን ሀገሮች ምሳሌ የምናነሳው ምንድን ነው እነሱ ቀድሞ ስለሄዱበት ይህን መንገድ። በነገራችን ላይ
ኢትዮጵያ ውስጥ የሚዲያ ባለቤት ሆነው የፖለቲካን ስራ ነው የሚሰሩ ቀደም ባለውም አሁን እንግዲህ ጠቅላይ ሚኒስትር አብይ አህመድ አስተዳደር ከመምጣቱ በፊት ባለውም ጊዜ የጠቅላይ ሚኒስትር አብይ አመድ አስተዳደር ከመጣም በኋላ ሚዲያን እየመሩ ፖለቲካ እንቅስቃሴ ውስጥ ፖለቲካ ስራ ውስጥ ያሉት ሰዎች አሉ። አሁን እንደውም በጣም እየተለመደ እየመጣ ነው። እና ይሄኛው ትክክል ነው ነው የምትለው? እሱ
አሰራር በጣም የሚዲያ ባለቤት በፖለቲካ እንቅስቃሴ ውስጥ መኖር የለበትም አይባልም። የትም ሀገር ተመስርቶ አይደለም እንዳልኩሽ፣ ግልጽ የሆነ ኤዲተር ነው መሆን የአርቶት ስራ ላይ መስራት የለበትም። ኤዲቶሪያል ኢንዲፔንደንስ ውስጥ መግባት የለበትም። ኤዲቶሪያል ኢንዲፔንደንስ የሚባል ነገር አለ።
ስለዚህ ጋዜጠኛና የሰብአዊ መብት ተሟጋች መሆን፣ ጋዜጠኛና የፖለቲካ እንቅስቃሴ ማድረግ፣ ጋዜጠኛና ሌሎች ተሳትፎችን ማድረግ ፖለቲካ ውስጥ እንደዛም ተብሎ መጠራት ችግር የለውም። ሌሎች ቢጠሩ
ማረ ምንም ችግር የለውም። አስተማሪ ሆኖ የፖለቲካ ሳይንስ አስተማሪ ሆኖ የፖለቲካ ትሪክ ለአነጻጽፈልሻ ለምን ነው ጋዜጠኛ ላይ የተለየ መስፈርት የሚያመጣው? አሁን አንቺ ቅድም ያልሽው ነው ያልተቀበልኩት፣ ፕሬሚሱን አልተቀበልኩትም ስለሌለ ማለት ነው። ያ እንደዚያ ያወጣ ስታንዳርድ እንደማንኛችሁም ሙያ ነው የምንመለከተው። የፖለቲካ ሳይንስ አንድ ሙያ ነው። ጋዜጠኛ የተለየ ሙያ አይደለም። ከብዙ ሙያዎች መካከል አንድ የተለየ መስፈርት የምናወጣበት የተለየ ገደብ የምንጥልበት ምክንያት የለም ብዬ ነው እኔ ማስበው።
ወደ ሌላ ጥያቄ እንሄድ። ምክንያቱም ይሄ እንዳልነው የምንቋጨው ነገር አይደለም። ጥያቄን አንስቻለሁ፣ አቋምን አስረድታል።
አመሰግናለሁ ጽዮን፣ እንዲሁም ተወያይሽን እስክንድር ነጋን። ጥሩ ውይይት ነው ያደረጋችሁት። በእውነቱ ወቅታዊም ነው፣ መቀጠልም ያለበት ውይይት ይመስለኛል። በባለሙያ ያዎችም ተሳትፎ እንዲሁ። ለማንኛውም ግን ውይይታችሁ አላበቃም መሰለኝ። ስለ
አዎ አላበቃም። እንግዲህ ዛሬ እንዳዳመጥ ነው ከጋዜጠኝነት፣ ከሰብአዊ መብት ተሟጋችነት እንዲሁም የፖለቲካ ታጋይነት የሚለውን ሀሳብ የያዘው ውይይት ነው የተላለፈው። ሌሎች የባላደራ ምክር ቤትና እንቅስቃሴው እና ተያያዥ ጉዳዮች ላይ የተነሳው ሀሳብ በድረ ገጻችንና በፌስቡክ ገጻችን ላይ አድማጮች ሊያገኙት ይችላሉ።
እንዲሁም በዩቲዩብ ላይም ሙሉ የቪዲዮ ውይይት ይገኛል። አዳምጡት። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁ።
ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ ማግኘት ይቻላል።
በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
አሁን ወደ ተከታዩ ዝግጅት እንዝለቅ።
ኢትዮጵያና ትምህርቷ።
ኢትዮጵያ በቅርቡ አዲስ የትምህርት ፖሊሲ ፍኖተ ካርታ አውጥታለች። ሰነዱ የሀገሪቱን የትምህርት ጥራት ይቀይረዋል የሚሉ በአንድ ወገን፣ በሌላ ደግሞ ቅሬታ ያላቸው ይሰማሉ። ከስርዓተ ትምህርት ባለሙያው ዶክተር አዳነ ካሳ ጋር ሰለሞን የጀመረው ውይይት ይቀጥላል።
ዶክተር አዳነ፣ ወደ ተጨባጭ የኢትዮጵያ ሁኔታዎች እንምጣና ባለፉት 30 ዓመታት ውስጥ ኢትዮጵያ በተለያዩ የትምህርት አያያዞች ውስጥ አልፋለች። አሁን በመጨረሻ ሰሞኑን ማለት ነው አዲስ ፍኖተ ካርታ እንደወጣ ነው የሰማ ነው። እርስዎ እንደ ባለሙያ አይተውታል፣ ገምግመውታል ይህንን ፍኖተ ካርታ?
ፍኖተ ካርታ መወያያ ዶኩመንት የወጣውን ነው ያነበብኩት። ከዛ ሌላ ዶኩመንት ኦፊሻሊ የወጣ አይመስለኝም። ለማግኘት ሞክሬ ነበር፣ ያገኘሁት ነገር የለም። እና ዶኩመንቱ ግን በአግባቡ አንብቤዋለሁ። ይሄ ዶኩመንቱ በባለሙያዎች ነው የተሰራው፣ ጥናቱ የተጠናው በባለሙያዎች ነው። እና ብዙ በሀገሪቱ አይ ቲንክ የተሻሉ የተባሉት ምሁራን የተካፈሉበት ነው። እና የባለሙያዎች ስራ መሆኑን አይቻለሁ። ከፍተኛ የሆነ አሃዛዊ መረጃ አለው። ያለውን ችግር በትክክል ያሳያል። ምናልባት አንድ ነገር የችግሩን ምንጭ ግን በትክክል ሊያሳይ አልቻለም። ለምሳሌ ተማሪዎች እንደሚያቋርጡ፣ ተማሪዎች የሚገባቸውን ፈተና እንደማያልፉ፣ ብዙ ብዙ አይነት ችግር እና ከስነ ምግባር ጋር የተገናኘ ችግር አለ። ብዙ ነገር ያወራል። የመምህራን የትምህርት ደረጃ ዝቅተኛ መሆን ወይንም የሚገባቸውን እውቀትና ክህሎት የሌላቸው መሆኑን እንደዚህ እየገለጸ ግን ይሄ ሁሉ ለምን ሆነ የሚለውን አይመልስም። አንድ ያ ሊሚቴሽን አለበት። ከዛ ውጭ ግን የሚሰጠው አስተያየት ወይም መፍትሄ ሀሳብ ብሎ ያቀረባቸው በጣም ጥሩ ናቸው። ለምሳሌ በሀገራችን ተማሪዎቻችን መግባባት አለመቻላቸውን፣ ኮሌጅ እንኳን የሚሄዱ ልጆች በእንግሊዝኛ መናገርና መጻፍ እየቸገራቸው እንደሆነ፣ እንደዚሁም የሀገር ውስጥ ቋንቋ መማር እንዳለባቸው ይገልጻል። በዛ ላይ አንዳንድ አከራካሪ የሆኑ ጉዳዮችን ሰምቻለሁ። ግን የሚገርመው ነገር ያለፈው የትምህርት ፖሊሲ ቢሆን በ94 በፈረንጆች የወጣው አንቀጽ 3.5.4 ላይ አማርኛ በአገር ውስጥ መግባቢያ ቋንቋ ሆኖ መሰጠት እንዳለበት ይደነግጋል ያ ፖሊሲ። እና በአሁኑ ሰዓት ለምሳሌ አንዱ አከራካሪ የሆነ ጉዳይ ለምን አማርኛ ተማሩ ተባለ ነው የሚባለው። እና ይሄ ከድሮም ፖሊሲ ላይ የነበረ ነገር ነው። እንደገና ፌዴራል ገቨርንመንቱ ደግሞ በፌዴራል ደረጃ ፖሊሲ የማውጣት ለምሳሌ በትምህርት ፖሊሲ እና ደረጃ የማውጣት መብት አለው። የህገ መንግስቱ አንቀጽ 51 የሚለው ምንድን ነው? የፌደራል ገቨርንመንቱ ማህበራዊ ጉዳዮችና ኢኮኖሚያዊ ጉዳዮችን በተመለከተ ፖሊሲ የማውጣት ደረጃ የማውጣት መብት ይሰጠዋል ለፌደራል ገቨርንመንቱ። እና በዛ መሰረት አይ ቲንክ እነዚህ ባለሙያዎች የሰጡት አስተያየት ጥሩ አስተያየት ይመስለኛል። በአጠቃላይ በአብዛኛው በእርግጥ አንዳንድ ውስንነት ቢኖረውም የተሰጠው አስተያየት በጣም ጥሩ ይመስለኛል። እና ባለፈው ብዙ አይነት ችግር እንደነበረው ትምህርቱ፣ ከዛም አልፎ አንዳንድ አካባቢ የተሻለ ትምህርት ሲሰጥ ሌላው ቦታ በጣም የተጓደለና የደከመ፣ በክልሎች መካከል ያለው ልዩነት በሶማሌ በአፋር አካባቢ እንደዚሁ በተለያየ መመዘኛዎች የተጎዱ መሆናቸውን ያሳያል። እና አንዳንድ ጊዜ ደግሞ መረጃውን በማይበት ጊዜ የሚወራውና በተግባር ያለው ትክክል አይመስልም። ለምሳሌ አሁን የሁለተኛ ደረጃ ትምህርት ቤቶች ብዛት አጠቃላይ ኢትዮጵያ ሲታይ ወደ 3,393 ትምህርት ቤቶች አሉ። ከዛ ውስጥ 40% ያለው ኦሮሚያ ውስጥ ነው። 15% ያለው አማራ ክልል ነው። 6% ያለው ትግራይ ነው። እንደ ምሳሌ ያህል ነው የምንጠቅሰው። ግን የኦሮሚያ ህዝብ ብዛት ኦሮሚያ ውስጥ ያለው ክልል ውስጥ ያለው የህዝብ ብዛት በ2007 ሴንሰስ መሰረት ወደ 37% ነው። አማራ ክልል ውስጥ ያለው የህዝብ ብዛት ወደ 23% ነው። እና ትንሽ ዲስፓሪቲ ያለ ይመስላል። አለመመጣጠን ከህዝብ ብዛት ጋር አለመመጣጠን እንትን እንግዲህ የተለያየ ታሪክ ምክንያት ሊኖረው ይችላል። ይህን ለምንድን ነው ያመጣሁት? በእውነት ላይ በመረጃ ላይ ተመርኩዘው ቢነጋገሩ ሰዎች እና ይህን ጉዳይ ለባለሙያዎቹ ትምህርቱ ፍኖተ ካርታውን ላጠኑት ባለሙያዎች ቢተውላቸው የተሻለ ስራ ይሰራል ብዬ ገምታለሁ። እኔ እንዳውም አንድ ያጠናው ጥናት አለ እና በቅርብ ጊዜ በአንድ ጆርናል ታትሞ የወጣ ዋናው የኢትዮጵያ የትምህርት ጥራት ችግር የፖለቲካ ሁኔታ ነው። ፖለቲካው አንቆ በመያዙና በሁሉም ቦታ ጣልቃ በመግባቱ የተፈጠረ ችግር ነው የምለው እና አሁንም የዚ አይነት ሁኔታ እንዳይፈጠር ምናልባት የዶክተር አብይ መንግስት አይ ቲንክ ማድረግ ከሚገባው ዋና ውሳኔ ይህን የትምህርት ፖሊሲ ለባለሙያዎች መተውና ባለሙያዎቹ ያሉትን ቢቀበሉ ለሀገራችን ጥሩ ነው ብዬ አስባለሁ። የክሪቲካል ቲንኪንግ የማመዛዘን ችሎታ ተማሪዎች ነገሮችን የማመዛዘን ችሎታቸው እንዳዳብሩ ትኩረት ተሰጥቶ ትምህርት እንዲሰጥ መደረጉ፣ የመግባቢያ ቋንቋችን ሁሉም እንዲማረው ቢደረግ፣ ሌላውም ደግሞ እንደዚሁ የሌላ ብሔር ብሔረሰብ ቋንቋ እንዲማር ቢደረግ፣ ታሪካችንን እንድናውቅ ቢደረግ። አንድ ጆርጅ ኦርዌል የሚባል ሰውዬ ምንድን ነው የሚለው፣ አንድን ህዝብ ለማጥፋት መጀመሪያ ስለ ታሪክ ያለውን ግንዛቤ ማጥፋት ያስፈልጋል ይላል። እና ታሪካችንን ካላወቅ እንደ አገር ላንቆይ እንችላል። እና ሁሉም በይበልጥ በባለሙያ የተጠና ታሪክ የሁሉም አካባቢ ታሪክ ሊጻፍ ይገባል፣ ሊጠና ይገባል። ሁሉም ግን በባለሙያ ዝም ብሎ ተረት ተረት ሳይሆን የዚህ አይነት ታሪክ እየተጠና ተማሪዎቻችንም የሀገራቸውን ታሪክ የሚያውቁበት ሁኔታ ቢኖር እንደዚህ የተሰጡት ሪኮመንዴሽኖች በጣም ጥሩ ናቸው። ከምንም በላይ ደግሞ ለመምህራን ልዩ ትኩረት ሰጥተዋል። የመምህራን ክፍያ እንዲሻሻል፣ መምህራን ጡረታ ሲወጡ ሙሉ ደመወዛቸውን ይዘው እንዲወጡ፣ መምህራን ማህበራቸው በነጻነት እንዲያቋቁሙ ነጻ እንዲሆን እና በጣም ጥሩ ሪኮመንዴሽን የሰጡት። ስለዚህ ይህን የባለሙያዎች ጉዳይ ለባለሙያዎች ትቶ ባለፈው የጠፋውን ጥፋት ላለመድገም የባለሙያዎቹን ስራ ቢቀበሉና የትምህርቱን ሴክተር ለትምህርት ባለሙያዎች ቢተውላቸው እና የሚያስፈልጋቸውን ድጋፍ ቢያደርጉላቸው የኢትዮጵያ ትምህርት ሁኔታ የሚሻሻል ይመስለኛል።
እውነት ነው። መቼም በተለያዩ የፖለቲካ ስርዓቶች ውስጥ የተለያዩ የትምህርት ስርዓቶች መኖራቸው መቀያየሩና መገለባበጡ ፖለቲካና ትምህርት ምን ያህል የተሳሰሩ እንደሆኑ ነው የሚያሳየው። እርስዎም ተናግረዋል፣ በህገ መንግስቱ አንቀጽ 51 መንግስት እነዚህን መመሪያዎች የማውጣት ሬጉሌት የማድረግ ኃላፊነት እንዳለበት ገልጸዋል። በሌላ በኩል ግን የኢትዮጵያ ትምህርት ጥራት ችግር ፖለቲካው እንደሆነ ደግሞ ተናግረዋል። የተለያዩ የፖለቲካ ኃይሎችም የሚረባረቡት ደግሞ ወይም ከሚረባረቡባቸው መስኮች አንዱ ይሄው የትምህርት ጉዳይ ነው። ልክ እንደ ጤናው ጉዳይ፣ እንደ ተፈጥሮ አካባቢ፣ እንደ ምጣኔ ሀብቱ ሁሉ የተሻለ ትምህርት አመጣለሁ፣ የተሻለ ማዳረስ እችላለሁኝ፣ የተሻለ ጥራት አስገኛለሁ እያሉ ከሚወዳደሩባቸው ነጥቦች አንዱም ይሄው የትምህርት ጉዳይ ነው። እንዴት ነው ለመሆኑ ትምህርትን ከፖለቲካ መነጠል የሚቻለው? ዶክተር አዳነ፣
ትምህርትን ከፖለቲካ መነጠል አይቻልም፣ ግን ፖለቲከኞች የባለሙያዎችን ግብአት ሊያገኙ ይገባል። ምንድነው አሁን እዚህ ሀገር እንደምታውቀው የመንግስት ባለስልጣኖች ከስራቸው የተለያዩ ባለሙያዎችን አማካሪዎች ይዘው ነው የሚሰሩት። የእነሱን ግብአት አስጠንተው ነው የሚሰሩት። ለምሳሌ አንድ የትምህርት ነክ እንደ አዋጅ ማውጣት ቢፈልጉ ባለሙያዎች አጥንተው ያቀርቡላቸው እና ያንን ነው የሚያወጡ እንጂ በሁሉም ነገር እኔ ያውቃለሁ ብለው ገብተው አይሰሩም። ስለዚህ በኢትዮጵያም ውስጥ አሁን ለምሳሌ የዶክተር አብይ መንግስት እነዚህን ሰዎች እነዚህን ባለሙያዎች አያጥኑ ብሎ በጀት መድቦ እንዳጠኑ አድርገዋል። ስለዚህ እነዚህ ሰዎች ውሳኔ ተቀባይነት ሊያገኝ ይገባል። አለበለዚያ ዝም ብሎ ለፖለቲካ ኤክሰርሳይስ አይነት ነገር ይመስላል ጥናት እንድጠና የተደረገው። እና ምን ማለት ነው? ፖለቲከኞች የባለሙያዎች ግብአት ሊኖራቸው ይገባል። ሁሉን ነገር ሊያውቁ አይችሉም። የትምህርት ስራ ራሱን የቻለ ሙያ የሚጠይቅ ስራ ነው። እንደገና ደግሞ ሀገራችን ብዙ ገንዘብ የላት፣ ብዙ እርዳታ፣ ብዙ ብድር የምትወስድ ሀገር ስለሆነች ያላትን ሀብት በአግባቡ ለወደፊት እድገታችን የሚጠቅምን ጉዳይ ላይ ማውጣት አለባት እንጂ ዝም ብለን በእርዳታ ስላገኘ ነው ወይንም በብድር ስላገኘ ነው ብዙ ገንዘብ መርጨት የለብንም፣ በማያዋጣ ቦታ ላይ ማለት ነው። ለምሳሌ የከፍተኛ ትምህርት ተማሪዎች የሀገሪቱን 3-4% ተማሪዎች ነው የያዙት ማለት ነው። ሀገሪቱ ውስጥ ካሉት ተማሪዎች 4-3% የሚሆኑት ከፍተኛ ትምህርት ውስጥ ነው ያሉት። ግን የሀገሪቱን በጀት ወደ 40-45% አንዳንድ ጊዜ የሀገሪቱን የትምህርት በጀት የሚወስደው ከፍተኛ ትምህርት ነው። ስለዚህ አሁን የኢትዮጵያ ሕዝብ ምንድን ነው ያገኘው? ምን አይነት ኢኮኖሚያዊ ጥቅም አግኝተዋል? ምን አይነት ማህበራዊ ጥቅም አግኝተዋል? ወንጀል ቀነሰ ወይ? በሽታ ቀነሰ ወይ? የሰዎች አኗኗር ተሻሻለ ወይ? በማህበራዊ ግንኙነታችን እየተሻሻለ ሄደ ወይስ እየባሰበት ሄደ? እና እንደዚህ አይነት መጠናት አለባቸው። ያ እየተጠና እየተሻሻለ መስፋፋት የሚገባው እየተስፋፋ ይሄዳል። እና ፖለቲከኞች ማድረግ የሚገባቸው ባለሙያዎች የሚያቀርቡትን በበጀት በህግ በመደገፍ አገሪቱ የምትፈልገውን እና ወደ ተሻለ አቅጣጫ እንድትሄድ ማድረግ ነው እንጂ በሁሉ ጉዳይ እጃቸውን ማስገባት እና መወሰን የለባቸውም። እስከ ዛሬ የምናውቀው መምህራን የሚቀጥሩት ፖለቲከኞች ናቸው፣ የሚያዛውሩት ፖለቲከኞች ናቸው፣ ትንሽ ትልቁን የሚሾሙት ፖለቲከኞች ናቸው። እና አንዱም ትልቁ ችግር የተፈጠረው በዛ የተነሳ ነው። በንጉሱ ጊዜ ወይም በደርግ ጊዜ እንኳ ይሻላል፣ ይህን ያህል ጣልቃ ገብነት አልነበረም በትምህርቱ ዘርፍ።
በዚህ በአሁኑ ስርዓተ ትምህርት ሀሳብ ላይ ተቃውሟቸውን ያሰሙ በክልል ደረጃ ያሉ አሉ። ለመሆኑ ያዋጣል ይሄ የትምህርት ፖሊሲ አሁን የሚቀረጸው ፍኖተ ካርታው ኢትዮጵያ በዚህ ብትመራ የተሻለ ትውልድ ታተርፋለች የሚል እምነት አለው እርስዎ እንደ ባለሙያ? የነዛን የሚቃወሙትስ ወገኖች ሀሳብ እንዴት ነው የሚገመግሙት? ተከታትለውት
ይሄ ጥሩ ጥያቄ ነው አቶ ሰለሞን። ዶኩመንቱን ደጋግሜ አይቼዋለሁ። ሙያዬም ስለሆነ ከኢትዮጵያ የትምህርት ሚኒስትሩ እንደዚህ የመሳሰሉ ሰዎች የሚያቀርቡትን ሪፖርት፣ በተለያየ ጊዜ ጋዜጣ መግለጫ የሚያሰሙትን እከታተላለሁ እና ስለ ኢትዮጵያ ትምህርት በቅርበት ነው የምከታተለው። ይህ ጥናት ሁሉም ሰው ቢያነበው ጥሩ ነው። ያለውን ችግር ለማሳየት ሞክረዋል። እንዳልኩ ያን ችግር ምን አመጣው የሚለውን አለመመለሳቸው እንጂ ችግሮቹን በዝርዝር አይተዋል እና ለእያንዳንዱ ችግርም መፍትሄ ይሆናል ያሉትን ነገር የጠቆሙት እና እነዚህ የሚቃወሙትም ሰዎች ቢሆን ረጋ ብለው ያዩት አይመስለኝም። ዶኩመንቱን ያነበቡት አይመስለኝም። አንዳንድ ጊዜ ህዝብን ለማነሳሳት ወይንም ሌላ ትርጉም በመስጠት ለግል ፖለቲካ አላማቸው ይጠቀሙበታል እንጂ ዶኩመንቱን በአግባቡ አጥንተው ወይም አይተው እንደዚሁ ምሁራን አሰባስበው ክሪቲክ ሊሰጡ ይችላሉ ወይም ማሻሻያ ሀሳብ ሊሰጡ ይችላሉ። ግን የዚህ አይነት ነገር አላየሁም። የባለሙያዎች ስራ መተቸት ያለበት በባለሙያዎች ነው። የቋንቋ ጉዳይ ነው እንግዲህ አንዱ አጨቃጫቂ የሆነው። አንድ አገር ነን ካል ህዝቡ የሚግባባበት ነገር መኖር አለበት እና ብዙ የኢትዮጵያ ህዝብ እንግዲህ በተለያየ ታሪክ አጋጣሚ አማርኛን የአገር መግባቢያ ቋንቋ ብሎ ይዟል። ያንን አለመማር ወይም መማር አለመፈለግ ተራ የፖለቲካ እንትን ነው የሚሆነው። አንድ አገር ነን ካል መግባባት አለብን። ስለዚህ ወይንም ሌላ ቋንቋ የሚሆን ከተባለ ያንን ቋንቋ ይዞ መማር ይገባናል። ግን እንዳልኩት ፖሊሲው ላይ በትክክል የተገለጸ ነገር ነው። ይሄ የትምህርት ፖሊሲው ላይ በትክክል በግልጽ የተገለጸ ነው። ያን ፖሊሲ ሂደው ማየት ይችላሉ። 3.5.4 ላይ አማርኛ መሰጠት እንዳለበት በትክክል ያሳያል። እና አሁን የተፈጠረ ነገር ይሄ ፍኖተ ካርታው የፈጠረው ነገር አስመስለው የሚናገሩት ሰዎች ግን ሆን ብለው አይ ቲንክ ህዝቡን ለማሳሳት ይመስለኛል። እና እንደ አንድ ሀገር ማደግ ካለብን ዋና ዋና ችግሮቻችን ላይ ማተኮር አለብን። የኢትዮጵያ ህዝብ ብዙ በልቶ ለማድረግ የሚቸገር ህዝብ በትንንሽ ጥቃቅን ነገሮች ልዩነት በመፍጠር ወጣቶችን ህይወታቸውን ማበላሸት አግባብ አይመስለኝም። ያለፈው 27-28 ዓመት የብዙ ወጣቶች ህይወት ተበላሽቷል። አሁን ደግሞ የሚቀጥለው 27-30 ዓመት ተመሳሳይ ሁኔታ ወይም የከፋ ሁኔታ እንዳይፈጠር አሁን የሚወሰነው ውሳኔ ትልቅ ነገር ነው። ምክንያቱም እንደ ትንንሽ ፕሮጀክቶች ዛሬ ጀምረን ነገ ምንቶ ወይም የምንቀይረው ነገር አይደለም። የትምህርት ጉዳይ አንድ ጊዜ ከተጀመረ ምናልባት 20-30-40 ዓመት ያ ነገር ኢምፓክት ይኖረዋል፣ ኢፌክት ይኖረዋል። ስለዚህ አሁን የምንወስነውን ውሳኔ በጣም ትልቅና የመንግስትን ልዩ ጥንቃቄ የሚጠይቅ የወደፊቱን ሁኔታችንን የሚያሳይ ነው። ስለዚህ እኔ የምለው ምንድን ነው፣ የክልል መንግስታትም ቢሆን ይሄን ነገር ቢቀበሉት፣ ባይሆን ከፍተኛ የተጎዱ ክልሎች ለምሳሌ እንደ አፋር፣ ሶማሌ የመሳሰሉትን የተሻለ ነን የሚሉት ክልሎች ወይም የተሻለ የሰው ኃይል ያላቸው ቢረዷቸው
የነሱንም ትምህርት ማሻሻል ቢቻል እና እንደ አገር አንድ ላይ ማደግ የምንችልበት ሁኔታ ቢፈጠር ወጣቶቻችንን ደግሞ በዚህ እውቀት ኢኮኖሚ በሆነበት ምን ማለት ነው? የእውቀት ኢኮኖሚ ነው የሚባለው ይሄ ዘመን የተፈጥሮ ሀብት ስላለ አይደለም አገሮች ያደጉት እውቀት ያላቸው አዳዲስ ነገር መስራት የቻሉ ህዝቦች ናቸው ያደጉት። ስለዚህ ዘመኑ የበለጠ የእውቀት ኢኮኖሚ ነው የሚሆነው እና ህዝባችንን በዚህ ኢትዮጵያ ያላት ትልቁ ሀብት ህዝቧ ነው። 100 ሚሊዮን ህዝብ ባለቤት ነች እና ይህን ህዝብ አምራች ካላደረግን በስተቀር ሀገራችን ወደ ባሰ ችግር ውስጥ ትገባለች። የማህበራዊ ቀውሱም እየቀጠለ ይሄዳል። የፖለቲካ ጭቅጭቁም እየከፋበት እና የባሰ ሄዶ ሀገራችን አደጋ ላይ ትወድቃለች። ስለዚህ የክልል መንግስታት ይህን ነገር በጽሞና አይተው የባለሙያዎችን አስተያየት በትክክል መርምረው ቢቀበሉትና ወደ ጥራት ያተኮረ ስራ ብንሰራ ጥሩ ነው ባይ ነው።
ቃለ ምልልሱ አልተቋጨም፣ ይቀጥላል። በዌብሳይታችንና የፌስቡክ ገጻችን ላይ ደግሞ ሙሉን ማግኘት ትችላላችሁ።
የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ።
አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
የተከበራችሁ አድማጮች፣ በነገራችን ላይ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ19 እና በ25 ሜትር ባንድ አጭር ሞገድ የሚተላለፍላችሁን ጋቢና ፕሮግራማችንን እንድትከታተሉ እንጋብዛለን። ለምሽቱ ዝግጅቶቻችን አብረናችሁ ያለ ነው ሰሎሞን አባተና
ጽዮን ግርማንን።
ተከታዩ ዝግጅታችን የገንዘብ ጉዳይ ነው።
ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካ ውስጥ ሙዳይ ዓለም አቀፍ ብለው የሰየሙትን ባንክ እያቋቋሙ ናቸው። ከመስራቾቹ አንዱ የሆኑትና ስራውን እየመሩ ያሉት አቶ ተካልኝ ገዳሙን ሰለሞን አባተ አነጋግሯል። አዳምጡት።
እንደኔ ያለ 86 ዓመት የሞላው ሰው እንደውም ትንሽ አፍሮኛል። ማን እስቲ ተናገር ሲባል ልባዝ እንግዲህ የ86 ዓመቱን ታሪክ ለመናገር ምችም ሳይቃጣው አይቀርም።
የ86 ዓመት መድብል ማለት ነው። ቀላል አይደለም።
ስለዚህ ባጭሩ ለማድረግ ሞክራለሁ።
እሺ፣
አንደኛ አመሰግናለሁ ይህን ድል ስለሰጠኝ። እንግዲህ መቼም እኔ በአፄ ኃይለ ሥላሴ ጊዜ ነው የተወለድኩት። የተማርኩትም ደግሞ ብዙም እድል የተሰጠኝ ለመንግስት ስራ ለመሳተፍ የቻልኩትም በእሳቸው ጊዜ ነው። ያው እንግዲህ በእሳቸው ዘመን ትምህርት በጣም መስፋፋት ትልቁ ፕሮግራማቸው ስለሆነ ብዙ መማር እድል ነበር። በተለይ ከተማ ውስጥ ወይ ትንሽ ከተማ ትልቅ ከተማ ያሉ ሰዎች ማለት ነው። እንግዲህ ያኔ የትምህርት አሰጣጥ ገና ጅምሩ ነበር ማለት ይቻላል እና ከተማ ውስጥ ያሉ ልጆች እድል ነበራቸው። ገጠር የነበሩ ይሄን ያህል አልነበርም እና እንግዲህ ልብ አድርጋ የኤሌመንተሪ ስኩል፣ ሴኮንደሪ ስኩል፣ ኮሌጅ እስከ ዩኒቨርሲቲ ኮሌጅ ይባል ነበር የመጀመሪያው የከፍተኛ ደረጃ ትምህርት። ያን ሁሉ የተማርኩት በመንግስት ድጋፍ ነው። በመንግስት ድጋፍ ማለት ህዝብ በሚሰበሰበው ታክስ። ሴኮንደሪ ስኩል ማህዳሪ ትምህርት ቤት ነበረ እዚያ። ኮሌጅም እንደዚሁ ምግብ ነው ሁሉ ነገር የተሟላ ነበረ ያን ሁሉ። ከዚያ በኋላ ደግሞ ዩኒቨርሲቲ ኮሌጅ ስንጨርስ ይሄ ለእኔ ብቻ ሳይሆን ማንም በዚያን ጊዜ እድል የነበረው ትምህርት ለመማር እና ከፍተኛ ትምህርት ደረጃ ለመድረስ እድል የነበረው ማንኛውም ሰው ዩኒቨርሲቲ ኮሌጅን ጨርሶ ዲግሪን ሲያገኝ ለሁለተኛ ዲግሪ ደግሞ ውጭ ሀገር ይላካል፣ በመንግስት ሂሳብ ማለት ነው። ይህን ሁሉ ያደረኩት እንግዲህ በእሳቸው ዘመን ነው። ከዚያ እንደ አጋጣሚ ሆኖ እዚህ አሜሪካን ሀገር ነው የመጣሁት ኢኮኖሚክስ ለመማር ግራጁዌት ስታዲስ ድህረ ምረቃ መሰለኝ የሚባለው ጊዜ አማርኛ እዚያ ተማርኩ። ተምሬ ልክ ማስተርስ ዲግሪ ለማግኘት ጥቂት ወራት ሲቀረኝ ከዩናይትድ ኔሽንስ አንድ ወረቀት ይደርሰኛል እና እኛ በአሁኑ ጊዜ ኢኮኖሚክስ የተማሩ አፍሪካኖችን መቅጠር እንፈልጋለን፣ ያንተን ስም ከፕሮፌሰር አግኝተናል እና ስትጨርስ ዩናይትድ ኔሽንስ ኒውዮርክ ነህ እና ፍተን እንሰጥሃለን እንቀጥርሃለን አሉ። በዚያ መሰረት ሄድኩ።
የት ከተማ ነበሩ ያኔ እርሶ?
ዩኒቨርሲቲ ኦፍ ኢሊኖይ ሻምፔኝ፣ እርባና ሻምፔኝ የምትባል ከተማ ነበር። ከዚያ ስጨርስ አይን እንግዲህ ወደ ሀገር የመመለሴ ነው። እኔ እነሱ እንደው ስለጠየቁኝ ነው እንጂ ደግሞ እንዳጋጣሚ ሆነው እግረ መንገዴን መመለሰው በኒውዮርክ ነው። ቲኬትም የኢትዮጵያ መንግስት ኤምባሲው አስቆርጦ ልኮልኛል። የኪስ ገንዘብ ደግሞ $100 ተልኮልኛል። ያን ይዤ እኔ እንግዲህ ዩናይትድ ኔሽንስ ለመቀጠር ሳይሆን እግረ መንገዴን በኒውዮርክ ሲሄድ ሌሶች ሲሚስ ነው ብሄር እንደ አጋጣሚ ሆኖ እዚያ ተፈተን ቆራሁ። ከዚያ በኋላ እንግዲህ ወደ 8 ዓመት ያህል ሰራሁ ዩናይትድ ኔሽንስ ውስጥ።
ከዚያ ጠቅላይ ሚኒስትር አክሊሉ ያኔ ሰው ፈልጉልኝ የተማሩ ልጆች የሚሉበት ጊዜ ነበረ። ሰው ነግሯቸዋል መሰለኝ ስለኔ አንተ ምን ታደርጋለህ ዩናይትድ ኔሽንስ ውስጥ ብለው ጠይቀውም እዚያ ተቀጠርኩ። እሳቸው መጀመሪያ ከአቶ አዲስ አለማየሁ ጋራ የፕላንና ልማት ሚኒስትር የሚባል መስሪያ ቤት ነበር፣ እዚያ ሰራሁ። ከዛን ጊዜ ደረጃ በደረጃ ሄጄ መጨረሻ ላይ ሚኒስትር ለመሆኑም በቃው ልጅ እንዳልካቸው ጊዜ ካቢኔት ሚኒስትር ሆኜ ሰርቻለሁ። ከዚያ ዩናይትድ ኔሽንስ ከሰራሁ እና ኢትዮጵያ መንግስት አንድ 10 ዓመት ከሰራ በኋላ አብዮቱ መጣ። ከወታደሮቹ ጋር ለጥቂት ጊዜ ሰራሁ፣ ግን ነገሩ ጭራሽ እንደው ማያመች ነው፣ ከዚህም የበለጠ ማለት ይቻላል አስጊ ሁኔታ ነበረ። በየሰውም በግልም በሀገራችንም እንደ በእውነቱ ይህ ስራ የማይሆን ነገር ነው ብዬ አሰናብቱን ብዬ ወታደሮችን ጠየቅኩ፣ አሰናብቱኝ። ከዚያ አፍሪካ ልማት ባንክ 17 ዓመት ሰራ፣ በዚህ በልማቱ ኤሪያ ማለት ነው። ከዚያ ወጥቼ ተመለስኩ አዲስ አበባ። ከ20 ዓመት በኋላ አፍሪካ እዚያ ጥቂት ሰዎች ጋር ሆነን አቢሲኒያ ባንክን አቋቋም፣ እዚያ 17 ዓመት ሰራው። ከዚያ መጥቼ አሁን እንግዲህ እዚህ አሜሪካን ሀገር በጡረታ ላይ ነን። በአጭሩ ይሄ ነው። እንግዲህ
ለአፍሪካ ልማት ባንክ ሲሰሩ የት ነበረ? ዋና መስሪያ ቤት ውስጥ ነበረ የነበሩት?
አዎ፣ አቢጃን ነበር ዋና መስሪያ ቤት፣ እዚያ ነው 17 ዓመት የሰራሁት።
ሚኒስትር የሆኑት
የፕላንና ልማት፣ ከዚያ በኋላ ደግሞ መገናኛ ሚኒስትር ለአንድ አመት ያህል ነበርኩ።
እንግዲህ ባጭሩ እንበል እንጂ በኋላ ስንበትነው በጣም ዘርዘር ያሉ ታሪኮችን እናገኛለን። ወደፊት በእርሶ በግል ህይወቶ ላይ ብዙ የምንነጋገራቸው ነገሮች ይኖራሉ። አቶ ተካልኝ መቼም ለኢትዮጵያ ስማቸው ከሚጠቀስ መካከል ነው። እርሶ አሁን በጡረታ ላይ ቢሆኑ መቼም ጡረታ ወጣሁ ብለው አልተቀመጡም እና ምን እያደረጉ ነው ባሉበት አካባቢ? ፔንስልቬኒያ ነው መሰለኝ ያሉት አሁን?
አዎ፣ ፊላደልፊያ ያለሁት አቢሲኒያ ባንክ 7 ዓመት ሰርቼ ከወጣሁ በኋላ መጽሐፍ እጽፋለሁ ብዬ ቀደም ሲል የጠቀስኩልን ይመስለኛል አንድ መጽሐፍ ያለው እሱ ለመጨረስ መጣሁ አሜሪካን ሀገር። እዚህ
ሪፐብሊካንስ ኦን ዘ ትሮን፣
ሪፐብሊካንስ ኦን ዘ ትሮን፣ አብዮታውያን በነገስታት ዙፋን ላይ ይላል አማርኛ ትርጉሙ፣ ገና አልታተመም። እሱን እየሰራሁ ሳለ ጥቂት ሰዎች እዚህ ፊላደልፊያ ኢትዮጵያውያን ጋር ተዋወቅኩና እንዲያው በጨዋታ የተነሳ አንድ ባንክ ለማቋቋም አስበናል እዚህ ሀገር አሜሪካን ሀገር ኢትዮጵያውያንን የሚደግፍ አንድ ባንክ ለማቋቋም አስበናል እና እንዲያው አብረን እንሰራ ነው። ማሰባቸው ጥሩ ነው፣ የተቀደሰ አላማ ነው። እኔ ግን ጡረታ ላይ ነኝ፣ እድሜም ገብቷል። ደግሞ በእውነት ይህን እንዲህ ያለውን ትልቅ ስራ በአሁኑ ጊዜ መስራት ያስቸግራል። ከውጭ ሆኜ እንደው ደግፋለሁ አልኳቸው፣ ግን እንትን አላሉም። እንደው ይህ አይሆን የማለት ሀሳብ አላስደሰታቸውም። እነሱ የፈልጉት አብረን እንድንሰራ እንዲ ምንድን ከዚህ ቀደም በባንክ መስክ ሰርተሃል፣ ምንም እኮ ይህን ያህል የሚያስቸግር ነገር አለ ያሉ ብዙ እንትን አሉ። ጥቂት ጊዜ ተጠራጥሬ ነበር። መጨረሻ ላይ ይሻልኩ እንግዲህ ልበርጌ ቆይቷል። ወደ 5 ዓመት 6 ዓመት ሆኖታል። ከዚያን ጊዜ ጀምሮ እንግዲህ ይህንን ባንክ የማቋቋም ስራ እየሰራሁ ነው ከሰዎች ጋር። አሁን ወደ መጨረሻው ግባችን ለመድረስ የተዘጋጀን ነው። ያህል ፈቃዱ ከሆነ በሚቀጥለው አመት ውስጥ ድንገት የምስራችን እናገኘዋል። የምስራችን እንግዲህ የምለው አንደኛ የመንግስት ፈቃድ፣ ከዚያ በኋላ ደግሞ ይህን ባንክ ለማቋቋም ይሉናል የመንግስት ተቆጣጣሪዎች፣ በተለይ ኤፍዲአይሲ የሚባል ለባንኮች ፈቃድ የሚሰጣለ መክፈት ይችላላችሁ ብሎ የመጨረሻው ፈቃድ የሚሰጠው እሱ ነው። ኤፍዲአይሲ ፌዴራል ዲፖዚት ኢንሹራንስ ኮርፖሬሽን ይባላል። ከረጅም ጊዜ በፊት የተቋቋመው በፕሬዚደንት ሮዝቬልት ጊዜ ከሁለተኛው ዓለም ጦርነት ትንሽ ቀደም ሲል ተቋቋመ ነው እና ባንኮችን ለመደገፍ ባንክ ውስጥ ገንዘቡን የሚያስቀምጥ ሰው በአንድ ምክንያት ባንኩ ቢከስር አስቀማጮች ሰዎች አንድ አይነት ኢንሹራንስ ሊያገኙ በሙሉም ባይሆን ያስቀመጡትን ገንዘብ በሙሉም ባይሆን እስከተወሰነ ድረስ ማለት ነው። ለምሳሌ የሂሳብ እየተሻሻለ በአሁኑ ጊዜ ይሄ ድርጅት ለአንድ ሰው ባንክ ውስጥ ገንዘቡን አስቀምጦ ባንኩ ይከስር እንደሆነ እስከ $250,000 ሊከፍለው ይችላል። ከዚያ በላይ ከሆነ አይከፍልም። እንግዲህ ምን ማለት ነው? መጠነኛ
ገቢ ላላቸው ሰዎች እንደማሙሉ ይከፍላቸዋል ባንክ ያስቀመጡትን ገንዘብ እንደማለት ነው።
ቢያንስ በመካከለኛ ገቢ ደረጃ ማለት ነው።
ያው እንደዚህ 250,000 ባንክ ያለው ወይም ጥሬ ገንዘብ የሚያስቀምጥ ሰው ገንዘብ አለ ማለት ይቻላል፣ ግን ሚሊዮኔር ነው ግን ማለት ያስቸግራል።
እስቲ ወደዚህ ዘርዘር አድርገን እንመጣለን። አቶ ተካልኝ፣ ወደዚህ ወደ ባንክ ሀሳባችሁ፣ ይሄ ሪፐብሊካንስ ኦን ዘ ትሮን በተለያዩ ሳይቶች ላይ ይገኛል። በእንግሊዝኛ የጻፉት አማዞን ላይ አለ፣ ባርንስ ኤንድ ኖብል ላይ አለ፣ ዋልማርት ላይ አለ። ምናልባት አግኝተው ማንበብ የሚፈልጉ ቢኖሩ ከእነዚህ ቦታዎች ማግኘት ይቻላል፣ በጥሩ ዋጋ ይሸጣል። ግን እርሱ አሁን የጠቀሱት የአማርኛው ቅጂ አብዮታውያን በነገስታት ዙፋን ላይ ብለው ያዘጋጁት በምን ደረጃ ላይ ይገኛል?
እንግዲህ በአማርኛ ተርጉሜ ተዘጋጅቷል አሁን አልቋል ማለት ይቻላል። ምን ብሆን ባልቀረውም አንድ ቦታ ላይ ትንሽ አንድ መጽሐፍ አንድ ምዕራፍ ለማረም እንትን እያልኩ ነው እየሰራው ነው። አልቋል ማለት ይቻላል። እንግዲህ እሱን ለማሳተም ነው የማስበው ኢትዮጵያ ነው። ምክንያቱም በአማርኛ ስለሆነ አማርኛው መጽሐፍ ያለ በአብዛኛው ሰው ኢትዮጵያ ነው ያለው። እዚያ ቢሆን እዚህ ማሳተም ይቻላል፣ ግን አንባቢው ኢትዮጵያ መጽሐፉ የሚታተመው አሜሪካ አይሆንም እንደሚታወቀው። መጀመሪያ ዋጋው ይወድዳል፣ ሁለተኛ ደግሞ ስንቱ ሰው ነው እዚህ መጥቶ የሚገዛው? ወይም ደግሞ ሰው ልኮ ግዙ እያለ የመግዛት የሚችለው ስንት ሰው ነው? የማይሆን ነገር ነው እና እዚያው ቢታተም ይሻላል። ይህ ነው እንግዲህ እሱንም ቢሆን እግዚአብሔር ፈቃድ ከሆነ ጥቂት ወራት ውስጥ ለማሳተም ሞክራለሁ።
አሳታሚዎችን አነጋግረዋል እስካሁን ድረስ?
አንዳንዶችን አነጋግሬያለሁ። ገና እንግዲህ በተቻለ መጠን ጥሩ ጥራት ያለው አሳታሚ፣ ምክንያቱም ኢትዮጵያ ውስጥ የሚታተሙ መጽሐፍት አሁን በጣም ብዙዎቹ አንዳንድ ጉድለት አላቸው። ለምሳሌ ፎቶግራፎች ጠርተው አይወጡም። ከሌ ከስሩ ከሌ ሲ አሁን የማውቃቸው ሰዎች በቅርብ ያለ መጽሐፍ ሳነብ ስለ መንግስት ነዋይ አብዮት ብዙ ፎቶግራፎች አሉት መጽሐፉ እና አብዛኞቹ ሰዎች እዚያ ውስጥ ያሉትን አውቃቸዋለሁ ባር ወይ ደግሞ ወዳጅነትን። ነገር ግን ፎቶግራፋቸውን ሳይ ከስሩ የተጻፈው ከሌ ነው የሚለውን ካላየ በስተቀር እነሱ መሆናቸውን አላውቅም፣ በፍጹም አይታወቅም።
ልክ ነው።
የፎቶግራፍ ጥራት ችግር ነው። የወረቀት ጥራት ጥሩ አይደለም። ደግሞ ማውጫ ፈረንጆች ኢንዴክስ የሚሉት ብዙዎቹ ማውጫ የላቸውም። ብዙ የፊደል ጉድለት ስህተት አለ እና እንግዲህ እንደው የተሻለው አታሚ ቤት የትኛው ነው ብዬ እያፈላለኩ ነው። አሉ ጥቂቶች አሉ። እንግዲህ ከነሱ አንዱ ለመምረጥ ደግሞ እንደምታውቀው በአሁኑ ጊዜ እርግጥ ነው ነጻነት አለ፣ የማተም የማንበብ የመናገር ነጻነት አለ። ግን አንዳንዶቹ ይፈራሉ። ምሳሌ ልስ መጽሐፉን ከተረጎምኩ ከጨረስኩ በኋላ እንዴ ስለ አሁኑ ሁኔታ ትንሽ መናገር አያስፈልግም ወይ ብዬ አንድ ምዕራፍ መጨረሻ ላይ አስገብቻለሁ። ወቅታዊው የፖለቲካ ሁኔታ የሚል
የመጀመሪያው የእንግሊዝኛው ቅጂ ላይ የሌለ ማለት ነው።
የሌለ ከትርጉሙም ጋር የሚሄድ ነው። ምክንያቱም በእንግሊዝኛ ስርቴ ወደ መጨረሻ ላይ ድምዳሜ ሳደርግ እንግዲህ ወደፊት ኢትዮጵያ ሀገራችን በዚህ አይነት መንገድ ልትሄድ ትችላለች፣ ጥሩ መሬት ልታገኝ ትችላለች እያልኩ እናገር ነበር እና ይህን ከዚህ ጋር አያይዤ ያ ምኞት ተፈጸመ ወይስ እንዴት ነው ብዬ የመናገር እድል ስላለ ባይኖርም ስለአሁኑ ነገር ትንሽ መናገር ያስፈልጋል። ስለአሁኑ ሁኔታ ይህን ብዬ ነበር። እንግዲህ ድንገት የሚያስደነብራቸው ሰዎች ይኖሩ ይሆናል፣ አታሚዎች ይፈሩ ይሆናል። አጋጥሞኛል።
እንግዲህ
ሊሰጉ
ለአመታት የዘለቀ መሸማቀቅና ፍርሃት እንግዲህ በአንድ አመትና በሁለት አመት አይለቅም። ያደረ ስጋት ሁልጊዜ መኖሩ አይቀርም፣ ሙሉ በሙሉ ሰው የነጻነት ምንነት በደንብ እስኪገባው ድረስ እና ቅድም ያሉት ደግሞ የህትመት ጥራት እንደዚሁ ከሀገሪቱ እድገትም ጋር የተያያዘ ይመስለኛል። እውነቱን ነው። ይሄ የሙሉ ቀለም ህትመት ወይም ፉል ካለር ፕሪንትና ፖሊሽ ማድረግ እንደዚህ የመሳሰሉ ትልቅ ችግር አለ ኢትዮጵያ ውስጥ። ቢኖርም ዋጋው ደግሞ እጅግ ከፍተኛ ነው፣ የሚቀመስ አይደለም ለአንባቢም። ስለዚህ እዚህም ላይ እንግዲህ አሳታሚዎች መንግስትም ትኩረት ይሰጣሉ ብለን ተስፋ እናድርግ። እንግዲህ ወደፊት ህትመት ማለት ምን ማለት እንደሆነ ሁሉም የሚገነዘበው ይመስለኛል። ስለ ሀገር እድገት ሲታሰብ ህትመትን ሁለተኛ ደረጃ ላይ አስቀምጦ የሚቻል ነገር አይመስልም እና እንግዲህ የተሳካ እንዲሆን እመኝሎታለሁኝ። መጽሐፎም የአማርኛው በቅርቡ ይወጣል ብለን ተስፋ እናድርግ። አሁን ቅድም ወደ ጀመሩት የባንክ ሀሳብ ደግሞ ውስጥ ይልምጣና መቼም አሁን ያሉበትም ስራ ስለሆነ በቅርቡ ወጣችሁት አንድ ጽሑፍ ላይ ባንክ ለማስጀመር ባንክ በተትረፈረፈበት ሀገር ውስጥ ምን አስፈለገ የሚል ጥያቄ አንስታችሁ ነበረ። እዛ ጽሑፋችሁ ላይ አይቼ ነበረ። እውነት እኮ ነው። አሜሪካ ውስጥ ባንክ ማቋቋም ምን አስፈለገ? የባንክ ሀገር አይደለች እንደ አሜሪካ?
አዎ ልክ ነው እንዴ። ባንክ
በየቦታው ተንጠባጥባል ማለትም ይቻላል። እውነት ነው አንድ ስብሰባ ስንጠራ ነው ይህን በዚህ አይነት ሁኔታውን የገለጽ ነው። ባንክ በተትረፈረፈበት ሀገር ምን አስፈለገ እነዚህ ኢትዮጵያውያን አንድ ባንክ እናቋቁም የሚሉበት ምክንያት ምንድን ነው ነው ጥያቄው። እንግዲህ መቼም ላስተዋለው ሰው ባንክ ተትረፈረፈ እንጂ እዚህ ሀገር ያሉ ኢትዮጵያውያን እንደምታውቀው በንግዱ ዓለም በሰርቪስ ዓለም በተለይ በዚህ በሬስቶራንት ግሮሰሪ ብዙ የተሰማሩ ኢትዮጵያውያን አሉ። ዋሽንግተን ዲሲ ለምሳሌ 10-20-30 ዓመትም የሚሆን እድሜ ያስቆጠሩ ሬስቶራንቶች እንዲህ አሉ። ሌሎችም ጥቃቅን ቢዝነሶች አሉ። ደግሞ እንዲሁም በግላቸው ሪል ስቴት እንደ የተሰለፉ ሰዎች አሉ። እነዚህ ሁሉ ባንክ ሄደው እንደልባቸው ብድር ያገኛሉ ለማለት አያስደፍርም። እንደውም የዚህ ባንክ መነሻ የሆነው ዋናው ምክንያት ይሄ ነው። ብዙ ሰዎች ተቸገርን እያሉ ችግራቸውን ይናገራሉ። እንግዲህ ያው እንደምታውቀው እነዚህ ባንኮች እንደዚህ በጣም አነስ ያለ ንግድ ያለው ሱቅ ያለው ሰው ሲመጣ ትንሽ በጥርጣሬ ነው የሚመለከቱት። እዚያ ላይ ደግሞ የታወቀ ነገር ነው፣ አሜሪካን ሀገር ማይኖሪቲ የሆነ ጥቁር ወይ ሌላ የሆነ ግለሰብ ችግር ያጋጥመዋል። ከአሜሪካን ታሪክ ጋር የተያያዘ ነው፣ ማይካድ ነው።
የጥርጣሬ ማለት ሆኖ
አዎ፣ እንዲህ ገንዘባችንን አይመልሱልን ይሆናል እያሉ ይጠረጥራሉ። ጥሩ ምሳሌ ለዚህ እንደው አንድ ምሳሌ ልስጥ። የዛሬ 100 ዓመት ገደማ ጣሊያኖች ወደዚህ በስደት ሲመጡ ይናቁ ነበር፣ እንደ ፈረንጅ አይቆጠሩ ነበር። ተነሱ ደግሞ የአየርላንድ ሰዎች እና አሁን ነው እንደውም ፈረንጅ የተባሉት፣ ያኔ ግን ይናቃሉ። እና በተለይ ጣሊያኖች እዚህ ሀገር መጥተው እንግዲህ ያው ጣሊያን እንደምታውቀው ሀገሩ ንግድ የለመደ ነው። ሬስቶራንት አለው፣ ፓስታውን ላዛኛውን እየሰራ እያለ እዚህ ሲመጡ በቃ በዚያ በሚያውቁት ስራ መስክ ለመሰማራት ብድር ሲጠይቁ ይቸገራሉ። በጣም ያስቸግሯቸዋል፣ የአሜሪካን ባንኮች ማለት ነው። እና አንዱ ከመካከላቸው ምን ይላል፣ እኛ በዚህ ሀገር የመጣ ነው እንደ እድል ይኖረናል ብዙ ወሬ ነበር የምንሰማው። በቃ ባንክ ተበድሮ አንድ ሰው ሊበለጽግ ይችላል ነበር የሚሉ። ለካ እንዲህ ነው እንግዲህ አሁን ማድረግ የሚገባን እኛ አንድ ላይ ሆነን የራሳችንን ባንክ እናቋቁም ብለው ባንኩን ምን ብለው ይሰይሙታል? ሊትል ኢታሊ፣ ባንክ ኦፍ ሊትል ኢታሊ ብለው ሰይማሉ። ይሄ የሆነ ታሪክ ነው። በቅርብ ጊዜ ውስጥ የአሜሪካ ነገር በፊልም ታይቷል፣ እንደ ዶኪመንተሪ። እኔም እዚያ አይቼ ነው ይህንም ነግርህ። እና ባንክ ኦፍ ሊትል ኢታሊ ብለው ይጀምራሉ።
ዛሬ ገናና ባንክ የሆነው ማለት ነው።
ቆይ ልንገርህ፣ ሊትል ኢታሊ እና በደንብ ብድር እያገኙ ሰዎቻቸው በደንብ እየሰሩ በለጸጉ፣ ባንኩ የተስፋፋ ያደገ ትልቅ ባንክ ሲሆን ምን እንዳሉት ታውቃለህ? አሁን ባንክ ኦፍ ሊትል ኢታሊ መሆኑ ቀርቷል፣ ባንክ ኦፍ አሜሪካን ብለው ዛሬ ባንክ ኦፍ አሜሪካ ካሉት ባንኮች ውስጥ ወይ አንደኛ ወይ ሁለተኛ ነው። ብዙ ጊዜ ወዲህ ሂሳቡን አላየውም፣ ግን በአንደኛ ወይ ሁለተኛ ደረጃ ባንክ ኦፍ አሜሪካ፣ ሲቲ ባንክ እንደዚህ ናቸው ያሉት። ባንክ ኦፍ አሜሪካ ታሪኩ ይሄ ነው። ስለዚህ ኢሚግራንቶች ሁልጊዜ ችግር አላቸው እዚህ ሀገር። እንግዲህ የእነሱን በምሳሌ በመከተል የደቡብ ኮሪያ ባንክ አለ እንደምታውቀው፣ ዩክሬናያኖች ክሬዲቲኒን ባንክ አላቸው። ይሄ ነው እንግዲህ ባንክ በተትረፈረፈበት ሀገር ቢሆን ኢሚግራንቶች ችግር ያጋጥማቸዋል። እኛም ሰው ችግር ገጥሞታል። መነሻው ይሄ ነው ልልህ ነው።
አቶ ተካልኝ እንግዲህ ያን ጊዜ እነሱ የባንክ ሀሳብ በነበራቸው ጊዜ የዛሬ 100 ዓመት የነበረው ሁኔታና ከመቶ ዓመት በኋላ ያለው የፋይናንስ ሁኔታ፣ የምጣኔ ሀብቱ ሁኔታ የአሜሪካን ቢሆን የተለያየ ነው። ምናልባት ያን ጊዜ ያስፈልግ የነበረው ገንዘብና የገንዘቡ የራሱም አቅም አሁን ካለው ጋር ሲታይ የተለያዩ ናቸው። እንዳሉት ደግሞ የባንኩም መስፋፋት እንዳሁኑ አልነበረም። አሁን ኢትዮጵያውያን ባሉበት ሁኔታ እንዲህ አይነት ባንክ ባንክ ኦፍ አሜሪካን ወይም ባንክ ኦፍ ሊትል ኢታሊን መስሎ ተቋቁሞ ወደዛ ደረጃ ሊያድግ የሚችል ባንክ ማቋቋም ይቻላል ወይ? አሁን አሜሪካ ውስጥ ላሉ ኢትዮጵያውያን አንደኛ፣ ሁለተኛ ባንኩ ለኢትዮጵያውያን ብቻ ነው ወይ የሚያገለግለው?
ውይይቱ አልተቋጨም፣ ይቀጥላል። በዌብሳይታችንና በፌስቡክ ገጻችን ላይ ደግሞ ሙሉን መከታተል ትችላላችሁ። እስከ ማጠቃለያው ከተከታዩ ሙዚቃ ጋር እንተዋችሁ። አንዱን ለሞኘው ከአንዱ በፈሰሰው አንዱን ለርሰው
ዝግጅታችን ለዛሬ ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ስናስተናግዳችሁ የቆየነው ጽዮን ግርማና
እኔም ሶሎሞን አባተ ነን። መልካሙን ሁሉ እንመኛለን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም በደህና አደሩ።